የካፒና ጉዟችን ከአሜሪካ ድምጽ ሬዲዮ ተጀምሯል። እንደምናመሻችሁ የዛሬ አርብ መጋቢት 12 2011 ዓ.ም ተመረተ ምሽት ያሰናዳናችሁን ዝግጅቶች ይዤ አብራችሁ የማመሸው ጽዮን ግርማ ነኝ። በሱሉልታ ከተማ ቤት ሰርተው የሚኖሩ የከተማ አስተዳደሩ ቤታቸውን በአንድ ሳምንት ውስጥ እንደሚፈርስ አስጠንቅቆ ይፈርሳሉ ያላቸውን ቤቶች ላይ የቀለም ምልክት እያደረገ መሆኑን ገለጹ።
የምሬት ቦታ ነው እና ቦታው በቃ አይነካም የሚል ነበር ተስፋ የተሰጠ እና አሁን አቀባቡ ሁሉንም ነው የተቀባው። ያው ፓርክ አለ ሁሉ ነው የተቀባው። አጠቃላይ
የሱሉልታ ከተማ ከንቲባ ወይዘሮ ሮዛ ይመር ምላሽ አላቸው።
ስለዚህ አይፈርስም የሚባል ነገር የለም። ባይፈርስማ በአንድ ሳምንት ውስጥ አፍርሶና ንብረታቸውን ከላዩ ላይ አንሶ ይሄን ካላደረጋችሁ ደግሞ የከተማው መስተዳደር የራሱን እርምጃ ይወስዳል የሚለውን የአንድ ሳምንት ጊዜ ገደብ ሰጥቶ የሚፈርሱ ቤቶችን ምልክትም አድርጎበት ደብዳቤም የሰጠበት ሁኔታ ነው ያለው።
ዝርዝሩን በዘገባችን ይዘን እንመለሳለን። በሌላ በኩል ምሁራን በኢትዮጵያ እየተካሄደ ላለው ለውጥ መሳካት የበኩላቸውን እንዲያደርጉ ፕሬዚዳንት ሳህለ ወርቅ ዘውዴ ጥሪ አቀረቡ። የዚህንም ዘገባ ይዘን እንመለሳለን። ጋቢና ቪኦኤ አብራችሁን ካድማስ ተሻገሩ። ዜና እናስቀድም። አጠርላሉ ዓለም አቀፍ ዜናዎች በድጋሚ ተመልሼ መጥቻለሁ። ዩናይትድ ስቴትስ 3 ከፍተኛ የኮንጎ ዲሞክራሲያዊት ሪፐብሊክ ባለስልጣናት ላይ እቀባ አደነገገች። እርምጃው የተወሰደው ለረጅም ጊዜ ሲጓተት ከቆየው ፕሬዝዳንታዊ ምርጫ ጋር በተያያዘ የሙስና ተግባር ፈጽመዋል ተብሎ ነው። ሶስቱም የነጻ ብሔራዊ አስመራጭ ኮሚሽን ከፍተኛ ባለስልጣናት ሲሆኑ ዲሞክራሲያዊ ምርጫ ወቅቱን ጠብቆ እንዲፈጸሙ ለማድረግ የተመደበ ገንዘብ መዝብረዋል ተብለው ተወንጅለዋል። ባለፈው ሳምንት 3 የደቡብ አፍሪካ ሀገሮች ህይወት ያጠፋውና ውድመት ያስከተለው ከባድ ዝናብ የጫነ አውሎ ንፋስ ሳይክሎን ኢዳይ የሞቱት ሰዎች ቁጥር ከመንግስታቱ በሰጡት አሃዞች መሰረት ሞዛምቢክ 242፣ ዚምባብዌ 139 እና ማላዊ ደግሞ 56 መሆናቸውን የተባበሩት መንግስታት ድርጅት አመልክቷል። አሁንም ያልተገናኙ ብዛት ያላቸው ሰዎች ስላሉ ቁጥሩ ሊጨምር እንደሚችል ስጋት አለ። ቀይ መስቀል በዝናባማ አውሎ ንፋስ ከባድ ውድመት ከደረሰባቸው ስፍራዎች አንዷ ወደ ሆነችው ወደ ሞዛምቢክ የጠረፍ ከተማ ቢራ 2 ግዙፍ የአጣዳፊ እርዳታ ጭነት እንደሚልክ አስታውቋል። ለአውሮፓ ህብረት ለሶስቱ ሀገሮች መርጃ የሚውል 350 ሺህ ዶላር ሰጥቷል። የአውሮፓ ህብረት የመጀመሪያውን 4 ሚሊዮን ዶላር ለግሷል። እንግሊዝና የተባበሩት አረብ ኤምሬቶችንም ለመርዳት ቃል ገብተዋል። ኒውዚላንድ ውስጥ ባለፈው ሳምንት አርብ መስጊድ ውስጥ በደረሰ ጅምላ ጥቃት ከተገደሉት 50 ሰዎች መካከል የ26ቱ የቀብር ስነ ስርዓት ዛሬ በሺዎች የተቆጠሩ ሰዎች በተገኙበት ተፈጽሟል። ዛሬ ቀብራቸው ከተፈጸሙት መካከል አንዱ የ3 ዓመት ህፃን መሆኑም ታውቋል። ክራይስት ቸርች ከተማ ውስጥ ከሚገኘው ጥቃቱ ከተፈጸመበት መስጊድ ባሻገር መስክ ላይ በተከናወነው የጸሎት ስነ ስርዓት ኢማም ጀሚል ፉዳ በሺዎች ለተቆጠረው ለቀስተኛ ሲናገሩ ልባችን ተሰበረ እንጂ እኛ አልተሰበርንም። ጥላቻ ይወገዳል፣ በፍቅርም እንከፍላለን ብለዋል። ከነፍሰ ገዳዩ ሊያድኑን በራቸውን የከፈቱልንን መኪናዎቻቸውን እያቆሙ ሊረዱን የመጡትን ጎረቤቶቻችንን እናመሰግናለንም ብለዋል ኢማሙ። የኒውዚላንድ ጠቅላይ ሚኒስትር ጃሲንዳ አርደርንም ቤተሰቦቻችን እቅፍ በማድረግ በመከናነብም ስላከበሩን ብለው ያመሰገኗቸውን ኢማሙን የጠቅላይ ሚኒስትሩ አመራር ለዓለም ትምህርት ሊሆን ይገባል ሲሉ አክለዋል። አድማጮች፣ ለሰዓቱ ያዝናቸው አጠር ያሉ የምሽቱ ዜናዎቻችን እነዚህ ነበሩ። ከቀሪ ጋቢና ዝግጅቶቻችን ጋር አብራችሁን ቆዩ። የጋቢና ጉዟችን ይቀጥላል። ጽዮን ግርማ ነኝ። አብረን ከአድማስ እንሻገር።
Gabina VOA, let's cross boundaries together.
የምትከታተሉት የጋቢና ቪኦኤ ዝግጅታችንን ነው። ወደ ቀዳሚው ዘገባችን እናልፋለን። ምሁራን በኢትዮጵያ እየተካሄደ ላለው ለውጥ መሳካት የበኩላቸውን እንዲያደርጉ ፕሬዚዳንት ሳህለ ወርቅ ዘውዴ ጥሪ አቀረቡ። ጉዟችን በስሜት ሳይሆን በእውቀት እንዲመራ ማስቻል አለባችሁ ብለዋል። ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን የመጡበትን አንደኛ ዓመት መነሻ ያደረገ የፓናል ውይይት በሸራተን አዲስም ተጀምሯል። የተገኙትን ውጤቶችን የዘረዘሩ ጽሑፍ አቅራቢዎችና ተሳታፊዎች ይህ መድረክ የራሱ የዛሬ ዓመት የሚቻል አልነበረም ብለዋል እስክንድር ፍሬው ተከታዩን ዘገባ አድርሶናል።
በጠቅላይ ሚኒስትሩ የአንድ አመት ጉዞ ላይ ትናንት የጀመርነው እንቀጥላለን። ጠቅላይ ሚኒስትር አብይ አህመድ ኢትዮጵያን መምራት ከጀመሩ እነሆ አንድ አመት ሊሞላቸው ነው። ይህንን አስመልክቶ ጽፈት ቤታቸው ያዘጋጀው የፓናል ውይይትም ነው ዛሬ በሸራተን አዲስ የተጀመረው። መድረኩን በንግግር የከፈቱት የኢትዮጵያ ፕሬዝዳንት ሳህለወርቅ ዘውዴ በተለይ ለምሁራን ጥሪ አቀረቡዋል። አራት አይነት አስተዋጽኦዎች ማድረግ እንዳለባቸው ነው ያብራሩት። አገሪቱ የምትጓዝበትን መንገድ ማሳየት እንዳለባቸው ወይም አብርሆት እንዲኖር መስራት እንዳለባቸው ነው እንደመጀመሪያ ነጥብ የጠቀሱት። ሁለተኛ ሲሉ የተቀሰሱት ደግሞ የሐሳብ ለለና እንዲኖር ማድረግ ነው። የጉልበት ዘመን ሊያበቃ ይገባል በሚል ፕሬዝዳንቷ ቀሪዎቹንም ዘርዝረዋል።
ሶስተኛው የውይይት ባህል ማስለመድ ነው። በመከራከር በመወያየት በመደራደር ማስረጃና መረጃ በማቅረብ በምክንያት ዊትነታቸው ነገሮችን በመተንተን የሚያምንና የሚያሳምን ማህበረሰብ መፍጠር ይኖርብናል። ከነውጥ አደባባይ የሐሳብ መድረክን የሚመርጥ ከሐሜት ግልጽነትን ከሴራ ፊት ለፊት መጋፈጥን የሚመርጥ ማህበረሰብን ማዳበር ይኖርብናል። አራተኛው ሂስ የማቅረብን ጥበብ ማስለመድ ነው። መንግስት የፖለቲካ ፓርቲዎች፣ ቡድኖች፣ ተቋማት፣ ልሂቃን፣ ማህበረሰቦች ወዘተ የሚሰሯቸውን ስህተቶችና ጥፋቶች የሚገጥሟቸውን ድክመቶችን፣ ጉድለቶችን አንጥሮና አበጥሮ ለማሳየት የሚያስችለን የሂስ ባህል ማስለመድ ይገባናል።
የኢትዮጵያ የዲሞክራሲ ጉዞ ታሪካዊ ዳራና ወቅታዊ ተግዳሮት በሚል ርዕስ ገለጻ ያደረጉ ምሁራንም በአገሪቱ የተጀመረውን ለውጥ የአንድ አመት ጉዞ ዳሰዋል። የፖለቲካ ሳይንስ ተመራማሪና መምህር ዶክተር ሰሚር ዮሱፍ ያሁኑ ለውጥ የመጣው ማህበራዊ ኃይል በመነሳሳቱ መሆኑን ጠቁመዋል። አሁን በአገሪቱ ያለው መንግስት መራሽ ለውጥ መሆኑን በማስተዋወስም የቀጨጨ ሲቪክ ማህበረሰብ ከመኖሩ ጋር እንደ አንድ ተግዳሮት ሊቆጠር እንደሚችል ተናግረዋል። በራሱ በመንግስት ውስጥ ያለው የውስጣዊ ወጥነት ክፍተትም ሌላው ተግዳሮት መሆኑን የጠቀሱት ዶክተር ሰሚር ተግዳሮት ሲሉ የጠቀሱት ሌላው ነጥብ ያለፈው 27 አመት ውርስ ነው። ለ27 አመታት የቆየው አምባገነን መንግስት ውርስ በራሱ ችግር እየፈጠረ መሆኑን ያብራሩት
አምባገነናዊ ውርስ አግራት ችግር ሲያካሂድ ያለፈን ታሪካቸው አወራቀው ያለፈን ታሪካቸው አብሯቸው የተወሰነ ጊዜ ይቆያል። ለዚህ አሁን መናያቸው የብሔር ግጭቶች፣ የፓርቲና የሀገረ መንግስት መጣመር፣ ሌሎች የተለያዩ ተግዳሮቶች ባለፉት ዘመናት ያሳለፍናቸው ታሪካችን፣ በተለይ ደግሞ በቅርብ ጊዜ 27 ዓመት ያሳለፍ አምባገነን ታሪካችን ጥላውን እያጠላብን በአሁኑ ሰዓት እንዲሆን የምናይበት ሌላ መስክ ይሆናል እያስባል።
በኢትዮጵያ ለ27 ዓመታት የቆየው አምባገነን መንግስት በተቃርኖዎች የተሞላ እንደነበረም ዶክተር ሰሚር አብራርተዋል።
አንደኛ ዴሞክራሲን በሰፊው የሚሰብክ ስርዓት ነበር፣ በተግባር ላይ ግን የለበትም። የብሔር ብሔረሰቦችን መብት በሰፊው የሚያውጅ ስርዓት ነበር፣ በተግባር ላይ እጅግ የተማከለ ሴንትራላይዝድ የሆነ ስርዓት ነበር። በሬቶሪክ ደረጃ እድገትና ለውጥን ልማትን እጅግ የሚሰብክ ስርዓት ነበር፣ በተግባር ላይ ግን የሀብት ስርጭት ላይ ከፍተኛ ልዩነት ያስከተለ መዋቅር የዘረጋ ስርዓት ነበር። ስለዚህ በተቃርኖች የተሞላ ስርዓት በመሆኑ ቅሬታዎችን፣ ግሪቫንሶችን ኢንቴንሲፋይ ያደረገ ኮምፕሊኬትድ ያደረገ ስርዓት ነበር የተወለደው። ስለዚህ ይሄ በስትራክቸራል ሩት ኦፍ ግሪቫንስ ነው፣ የቅራኔ መዋቅራዊ መንስኤ አድርገን እንወስደው ይችላል።
ምሁሩ በዚሁ ማብራሪያቸው ተቃርኖ ሲሉ የገለጹትን ይህንን ነጥብ ጨምሮ ለውጥ እንዲመጣ ያደረጉትን ሁኔታዎች ዘርዝረዋል። የዛሬው መድረክ በመቶዎች የሚቆጠሩ ሰዎች የተጋበዙበት፣ ከሁለተኛ ደረጃ ትምህርት ቤት ተማሪዎች እስከ አንጋፋ ምሁራን ድረስ የተገኙበት ነው። የአሜሪካ ድምጽ ያነጋገራቸው አብዛኛዎቹ ተሳታፊዎች የዶክተር አብይ የአንድ አመት ጉዞ ተስፋ ሰጪ ተግባራት የተከናወኑበትና ስኬታማ መሆኑን ያምናሉ። ከራዲካል አካዳሚ ትምህርት ቤት የመጣው የ12ኛ ክፍል ተማሪ ቅዱስ ዮሴፍ ከነዚህ አንዱ ነው።
በፓርቲ ደረጃ ለጣል መጣም ቀደም እንደተባለው ነገር ግን ራሱ ያለው ነው ኢህአዴግ ነው። ነገር ግን ፍሪደም ኦፍ ስፒች ምን ነው በትልቁ ልታይ የሚችለው ከአንድ አመት በፊት የመድረክ ሊዘጋጅ አይችልም ነበር። ከአንድ አመት በፊት እኔም ይሄን ቃለ መጠይቅ ለመስጠት ልፈራችል ነበር ማለት ነው። እና በፍሪደም ኦፍ ስፒች ደረጃ ትልቁ ለውጥ መጥቷል ያስባለሁ።
ሌላ ሀሳብን በነጻነት መግለጽ
ላይ ማለት ነው። ያው በአብዛኛው እስካሁን ያየነው ለውጥ ይሄን ነው። በርግጥ ወደፊት ደግሞ የበለጠ ለውጦችን ያለ ምክንያቱም አሁን ፓርላማ ውስጥም የመሳሰሉት ነገሮች ያው ስቲል ተመሳሳይ ነው። ነገር ግን አሁን በበለጠ ፍሪደም ኦፍ ስፒች ነው የመጣው ለውጥ ያስባለሁ።
ወደ አንቺ ልምጣ። ሰሚሽን እና ከየትም ፍሬት እናጣሽ ነገር
ስሜ ሩሳይል ይባላል። የመጣሁት ከካቴድራል ስኩል።
ስንት ያክል ተማሪ ነሽ? ስንተኛ ነው የወጣሽው? እንግዲህ የተመረጣችሁበትን መስፈርት ለማወቅ ነው በዛው።
11 ያክል ተማሪ ነኝ። የወጣሁት ከባች አንደኛ ነው።
ከባች አንደኛ ማለት ለአድማጮች ግልጽ ነው ማለት
the highest average from all students ከሁሉም ከ11 ያክል ተማሪዎች እንዳለ
average ደግሞ ከ11ኛ A B C ምናምን ከነሱ ሁሉ ማለት ነው።
አዎ ከሁሉም ከሶስቱም ክላስ average high student።
እሺ ለሱ የጠየቅኩትን ጥያቄ ላስቀድምና ወይም ጠቅለል ካላስተያየትሽ ልነሳና ከዚህ መድረክ ምን ተማርሽ አንቺ? ምን አልሽ? ቁጭ ብለሽ ስለ ኢትዮጵያ ፖለቲካ ይሄ ሁሉ ሐሳብ ሲንሸራሽ ጽሁፎችን ቀርበዋል እንግዲህ ጥያቄዎችም ነበሩ። ምን ግንዛቤ አገኘሽ ከሱ ልነሳ?
ከግንዛቤ አንጻር በጣም መሰራት ያለበት ጉዳይ ነው። ሁላችንም መጠቃልናል እሱ ብሎታል። መንግስት ብቻ አይደለም ሁላችንም እንደወጣትም እንደተማሪም እንደሴትም ከሆነ ሁሉ መስራት ያለበት ነገር ነው። ሁሉም ስራ መስፈርት ያሉትም መስራት አለባቸው እና ይሄ ችግራውን መቀረፍ የሚችለው
ምን ማለት ችግር ማለት እንግዲህ አገሪቱ ውስጥ ያሉ የፖለቲካ ችግሮች ያሉ ግጭቶች እነሱ ማለት ነው።
እነሱ መቀረፍ የሚችሉት በመነጋገር ነው እንጂ እንዲሁ በጥል ወይም በመጠላላት ነው የሚሆን ነገር አይደለም። አንድ ላይ ቁጭ ብለን አውርተን የትኛው ለሀገራችን ይሻላል በመወሰን ነው እንጂ በሌላ ነገር ቢሆን የሚያስተናግድ።
ሌላ ጥያቄ ተመሳሳይ ጥያቄ ነው የምጠይቅሽ። እሱ እንደጠየቅኩት ዶክተር አብይ አህመድ ወደ ስልጣን ከመጡ አሁን የኢትዮጵያ ጠቅላይ ሚኒስትር ከሆኑ አንድ አመት ይሞላቸዋል። መጋቢት 24 ቀን አንድ አመት ይሞላቸዋል። የማክሰኞ ሳምንት ይመስለኛል። ምን ለውጥ ታየ በኢትዮጵያ ውስጥ? ምንድነው ምን አስገኙ ዶክተር አብይ በአንድ አመት?
አንዱን ብሎታል እሱ ፍሪ ስፒች ነው። በጣም በከተማ አንጻር
ሐሳብን በነጻነት መግለጽ ማለት ነው።
አዎ እሱ ነው። እና በከተማ አንጻር ብቻ ሳይሆን በትምህርት ቤትም በጣም እንሰራበታለን። ይሄ ኮንቨርሴሽኖች እንደዚህ በፖለቲካ አንጻር ምናወራቸው በእኛም አለ በያንግስተሮች በእኛ እድሜ ያሉትም ያወሩታል በነጻነትም ያወሩት። እና ሌላ ነገር ደግሞ የኤርትራና ኢትዮጵያ ማታረቅ የሁለት ሲኖዶሶችን አንድ ማድረግ በጣም
ኦርቶዶክስ ሲኖዶስ ለሁለት ተከፍሎ የነበረው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሲኖዶስ ማለት ነው።
አዎ ሁለቱን አንድ ላይ በማድረግ በጣም ብዙ ስራ ይሰራ ይመስለኛል።
በዛሬው መድረክ ላይ የተለያዩ ምሁራንና ታዋቂ ሰዎች ጽሑፎች አቅርበዋል። ሰፋ ያለ ውይይትም ተካሂዷል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እስክንድርን ለዘገባው እናመሰግናለን። ወደ ተከታዩ ዘገባችን እናልፋለን። በሱሉልታ ከተማ ቤት ሰርተው የሚኖሩ የከተማ አስተዳደሩ ቤታቸውን በአንድ ሳምንት ውስጥ እንደሚፈርስ አስጠንቅቆ ይፈርሳሉ ያላቸው ቤቶች ላይ የቀለም ምልክት ማድረጉን ገለጹ። በሌላ በኩል የኦሮሚያ ብሔራዊ ክልላዊ መንግስት ደግሞ ስራው ህግን የማስከበር በመሆኑ ህጋዊ ሰነድና ማስረጃ ያላቸው ባለይዞታ ማስረጃቸውን ማቅረብ ይችላሉ ብሏል። ሙክታር ጀማል በተከታዩ ዘገባ ዳስሰዋል።
በሱሉልታ ከተማ የተለያዩ ቀበሌዎች ባለፈው 4-5 አመታት ቤት ገንብተው የሚኖሩ ሰዎች አሁን ህገወጥ ተብሎ ሊፈርስብን ነው በማለት ስጋታቸውን ገልጸዋል። አብዛኛዎቹ መሬቱን ካርሶ አደሮች መግዛታቸውንና ሌሎቹ ደግሞ ያርሶ አደር ልጆች መሆናቸውንና የወላጆቻቸው ይዞታ ላይ መገንባታቸውን ይናገራሉ።
ከገበሬ ደስተን ቢያንስ 4 አመታችን 3 አመታችን ነው። እና ትናንትና 7 ሰዓት በኋላ መጣው ቀቡ ዶክመንት ደግሞ ስናስገባ የሱሉልታ መታወቂያ እንጂ የአዲስ አበባ መታወቂያ አይሰራም እየተባል የት እንደምንሄድ ግራ ገብቶና ያለነው እንግዲህ።
እርሶ የአዲስ አበባ መታወቂያ ነው ያሉት?
አዎ የአዲስ አበባ ነው ያለኝ።
የአሜሪካ ድምጽ ያነጋገራቸው ሰዎች በገዙት ይዞታ ላይ የህጋዊነት ሰነድ ይሰጠናል ብለን ደረጃም ግዜ ተስፋ በማድረግ በአካባቢው ልማት ላይ سنሳተፍ ቆይተናል ይላሉ። አሁን ግን ቤታችን ሊፈርስ ምልክት ተደርጎ በቀጠሮ ነው ያለነው ሲሉ ተናግረዋል።
የምሬት ቦታ ነውና ቦታው በቃ አይነካም የሚል ነበር ተስፋ የተሰጠ እና አሁን አቀባቡ ሁሉንም የተቀበሉም የተቀበው ያው ፓርክ ያለ ሁሉን የተቀበው አጠቃላይ ኦሮሞ አማራ የሚል እንትን የላቸውም። ዝም ብለው በቃ መደዳ ነው ሁሉንም አጠቃላይ ነው የቀበው።
በሱሉልታ ከተማ መንግስት ካሳ ከፍሎበት ለሆስፒታል፣ ገበያና ሌሎች የህዝብ ልማቶች ታቅዶ የተቀመጡ መሬቶች ናቸው በወረራ የተያዙት ይላሉ የሱሉልታ ከተማ ከንቲባ ወይዘሮ ሮዛ ዑመር። በዚህ መሰረት ከ14000 እስከ 15000 የሚጠጉ ቤቶች በገወጥ መንገድ መገንባታቸውንና ህግ በማስከበር ሂደት ውስጥ ቤቶቹን ማፍረስ ብቻ ሳይሆን በመንግስት ማዋቅር ውስጥ ያሉ እጃቸው ያለበት ሰዎችና ህገወጥ ደላሎች ተጠያቂ የማድረግ ስራ እየተሰራ መሆኑን ነው ወይዘሮ ሮዛ ዑመር ለአሜሪካ ድምጽ የተናገሩት።
ገወጥ ቤቶች እንደሚፈርሱና ጊዜ ደግሞ መስጠት ስላለብን ንብረታቸውን እንዲያነሱ። ከዚህ በተጨማሪ ደግሞ በሱሉልታ ከተማ የመሬት ወረራ ነው ያለው። ከተማዋ ፕላን አላት። በፕላኑ ላይ ያሉት ቤቶች በፕላኑ ይቀጥላሉ። በፕላን ላይ የሌሉት ቤቶች ደግሞ ፈርሰው ከተማው በፕላን ከተማውን ማስተዳደር ስላለበት ይሄንን ከህዝቡም ጋር ውይይት ያደረግንበትና በምክር ቤታችንም ውሳኔ አስተላልፈን እየሰራን ያለበት ስራ ነው ያለው።
ወይዘሮ ሮዛ አሁን የሚያነሱልኝ በፕላን ውስጥ የሌሉ ፈርሰው የሚል ነው። ሰሞኑን ግን በተለያዩ ሚዲያዎች የሚነገረው በሱሉልታ የሚፈርስ ቤት የለም ብለዋል ወይዘሮ ሮዛ የሚሉት ስለሆነ ሌላ ውሳኔና የሐሳብ ለውጥ አምጥቶ ነው ማለት ነው እናንተ አስተዳደር? ምንድነው ከዚህ ቀደም ሲወራ የነበረውና አሁን የሚሉኝ ልዩነቱ?
የውሸት ፕሮፓጋንዳ ነው ብለው ጦሩ ነው። የሚፈርስ ቤት የለም ማለት ይሄ ሁሉ የገወጥ ቤቶችና የመሬት ወረራ እየተካሄደ የከተማ መስተዳደሩም የኔም በግሌም አቋም አይደለም የመንግስታችንም አቋም አይደለም። ህገወጥ ሁሌም ህገወጥ ነው፣ ይፈርሳል። ስለዚህ አይፈርስም የሚባል ነገር የለም። ባይፈርስማ በአንድ ሳምንት ውስጥ አፍርሶና ንብረታችሁን ከላዩ ላይ አንሱ። ይሄን ካላደረጋችሁ ደግሞ የከተማው መስተዳደር የራሱን እርምጃ ይወስዳል የሚለውን የአንድ ሳምንት ጊዜ ገደብ ሰጥቶ የሚፈርሱ ቤቶችን ምልክትም አድርጎበት ደብዳቤም የሰጠበት ሁኔታ ነው ያለው። ስለዚህ ይሄ ምንም የሚሸረሽረውም ነገር የለም።
የኦሮሚያ ብሔራዊ ክልላዊ መንግስት ቃል አቀባይ አቶ አድማሱ ዳምጠው ለአሜሪካ ድምጽ እንደገለጹት የክልሉ ምክትል ፕሬዚዳንት ወይዘሮ ጠይባ ሀሰን ከትላንት በስቲያ ከለገጣፎ ቤት ከፈረሰባቸው ነዋሪዎች ጋር መወያየታቸውን ገልጸው በስራ ሂደቱ ላይ ስህተት ካለ እንደሚታረምና መረጃ አለኝ የሚሉ ወገኖች መረጃቸውን እንዲያቀርቡ በውይይቱ ላይ መገለጹን ተናግረዋል። አቶ አድማሱ በማከልም የህግ ማስከበሩ ስራ ለድርድር የማይቀርብ መሆኑን ወይዘሮ ጠይባ መናገራቸውን አስታውቀዋል። የክልሉ መንግስት ባለፉት 2 አመታት በ25 የክልሉ ከተሞች ውስጥ ከ36000 በላይ ህገ ወጥ ቤቶች ላይ የህግ ማስከበር ስራ መስራቱንና በጥልቅ ተሐድሶ ወቅት በህገ ወጥ መሬት መሸጥና ገበሬዎችን በማፈናቀል ወንጀል የተገመገሙትን ጨምሮ ከ7000 በላይ አመራሮችና ተባባሪዎች ላይ መንግስት የተለያዩ ደረጃ እርምጃዎችን መውሰዱን አስታውቀዋል። ቅሬታ አለኝ ለሚሉ አካላትና ህግን በማስከበር ሂደት ላይ የሚፈጠር ችግር ካለ ችግሩ የሚፈታበትን መንገድ መንግስት ማዘጋጀቱን አቶ አድማሱ ገልጸዋል።
ለህብረተሰቡ ለላቀው ጥቅም እንዲውል እየተሰራ ባለው ህግን የማስከበር ስራ ህጋዊ መረጃ አለኝ የሚል የልማት ተነሽም ሆነ ሌሎችን የጥያቄዎች የሚያነሱ አካላት ካሉ ያላቸውን ሰነድ ማቅረብ እንደሚችሉ፣ ይሄ ሰነድ የሚያቀርቡበት ደግሞ ኮሚቴ መቋቋሙን እና ሆኖም ግን በጥቅሉ ህገወጥነትን መከላከል መስፈርቱ ህገወጥን መከላከልና የህግ በላይነትን ማረጋገጥ ብቻ እንደሆነ ግንዛቤ ተደረጉ አላንዳች አድሎ ሳይደረግበት ማንም በህግ ብቻ ተገዢ ሆኖ መኖር እንዲችል ከመግባባት እንዲደረስና ችግሮች ካሉ በኮሚቴ እንደሚፈተሽ ነው በስከትምምነት ተደርሶ የተለያዩ።
ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዲስ አበባ።
ሙክታር ለዘገባው እናመሰግናለን። ተከታዩ ዘገባችን ከትላንትና የቀጠለ ነው። የሶማሌ ብሔራዊ ክልላዊ መንግስትን ከኦሮሚያና ከአፋር በክልል በግጭት ምክንያት ተፈናቅለው በድሬዳዋ እና በሶማሌ ክልል የተፈሩ 665000 ተፈናቃዮችን በቋሚነት ለማስፈር መጀመሩን የተመለከተ ይሆናል። አዲስ ቸኮል ነው ዝርዝሩን ያጠናቀረው።
የሶማሌ ክልል አደጋ ስጋት ስራ አመራር ቢሮ ኃላፊ የሆኑት አቶ መሐመድ ፋታ በተለይ ለቪኦኤ እንዳስተዋወቁት በሶማሌ ክልል የሚገኙትን 665,000 ተፈናቃዮች በክልሉ አቅምና ከሌሎች ተባባሪዎች ጋር በመተባበር ሊያሰፍር አቅዷል። ከነኚህ ተፈናቃዮች መካከል አብዛኞቹ ከድንበር አካባቢ የተፈናቀሉ በመሆናቸው የአካባቢው ሰላም ሲረጋገጥ ወደ ቦታቸው የሚመለሱ ናቸው ብለዋል። ከኦሮሚያ ክልል የተፈናቀሉት ግን በክልሉ ውስጥ በቋሚነት ሊያሰፍሩ ማቀዳቸውን አቶ መሐመድ ተናግረዋል። ችግሩ ፖለቲከኞች የፈጠሩት እንጂ በህዝቦች መካከል የተፈጠረ አይደለም ያሉት አቶ መሐመድ ክልሉ አስቀድሞ የፌደራል መንግስትን ሳይጠብቅ በራስ አቅም ተፈናቃዮችን ለማቋቋም አቅዶ ሲንቀሳቀስ መቆየቱን ይናገራሉ።
ከኦሮሚያ ውስጥ የተፈናቀሉ ሰዎች ደግሞ ምናልባት በፍላጋቶቹ መስረት የማይመለስ የማይፈልጉ ከሆነ ሶማሌ ክልል ውስጥ እንዲሰፈሩ ይደረጋል። እሱም እቅዳው ተጠናቀቀ። በክልሉ መስፈት 22 የተለያዩ አካባቢ አደንስታይ አርገን እዛ አካባቢ እንዲሰፈሩ ነው የሚደረጉ። ሶማሌ ክልል ውስጥ ሆኖ ከባድ ዞኖች ውስጥ የተለያዩ አካባቢ አደንስታይ አርገናል። ማለት በጎሳ መሰረት የራሱ ጎሳ ያለውን አካባቢ እንዲሰፈር ነው የሚደረጉ። ለምሳሌ ድሬዳዋ ውስጥ የተፈናቀሉ ሰዎች አሉ። ከኦሮሚያ 22 አካባቢ የተፈናቀሉ ናቸው። ራሺ ናቸው። ሁለት ሰባት አካባቢ ነው የነበሩት። እነሱ በብዛቱ ከሴት ዞን ናቸው። ግማሹ ደግሞ ከረና ከሌሎች አካባቢ የመጡ ናቸው። መጀመሪያ ዙር ለነሱ ያስቀመጥነው እቅድ አለ። 600 ቤት እንዲገነባና እነሱ እዛ አካባቢ እንዲሰፈሩ ይደረጋሉ። ያው እቅዱ በዚህ ሰመከት ውስጥ የሚጀመር ነው።
በአሁኑ ሰዓት ግን በሀገር አቀፍ ደረጃ የተቀናጀ እቅድ ለማዘጋጀት በጋራ እየሰራን ነው ይላሉ።
በፌደራል ደረጃም ደግሞ አዲስ እቅድ ወጥቷል። የተፈናቀሉ ሰዎች ያሉበት አካባቢ ክልሎች ሆኖ ፌደራል መንግስትና ክልሎች አብሮ ሆኖ የተፈናቀሉ ችግር ለመቅረፍ ውይይት ተደርጎ እቅድ የተወጣበት ሁኔታ ነው ያለው። ያው በእቅዱ መሰረት ያው ከክልሎቹ ያወጡትን እቅድ አብሮ ሆኖ ይቀናጃል። ሁለቱም ክልል ላይ ይደረጋል። እሱም ከፌደራል የሚመጡ ባለሙያዎች አብረን ሆነን ክልሉን ትግራውን ብንፈጽሙ እሱም በዚህ ሰምታት ውስጥ ይጀምራል። አሁን እኛ የወሰድነው ግን ወደ 4.9 ቢሊዮን የሚል በጀት ነው። ከፌደራል ጋር ተነጋግረን ፌደራሉ ፈንድራይዚንግ እያደረጉ ነው። በእኛ በኩልም ደግሞ ፕሬዚደንት 600 ለድሬዳዋና ለጅጅጋ አካባቢ ያሉትን አንደኛ ዙር እነሱ እንዲሰፈሩ ነው የሚደረገው። እሱ አንደኛ ዙር ነው። ግን የፌደራል እቅዱን አሁንም ስለመጣ ሁለቱም አብሮ ሆኖ ብንጀመርን ሊሆን ይችላል።
በቀጣይ ከድንበር አካባቢ የተፈናቀሉትን ሳይጨምር 20,000 አባወራዎችን ከፌደራል መንግስትና ከሌሎች ረጃዎች ጋር በመተባበር ለማስፈር መታቀዱን አቶ መሐመድ ፋታ ይናገራሉ። ባቢሌ አካባቢ የሚገኘው ዋናው የተፈናቃዮች ጣቢያ ነዋሪ የሆኑት አቶ ሐምዲ አሊ ሀጂር ቤት ሰርቶ የማቋቋሙ ሐሳብ ጥሩ ቢሆንም ከዚያ መቅደም ያለባቸው ሌሎች መሰረታዊ ፍላጎቶቻችን ግን አስቀድመው መሟላት አለባቸው ይላሉ።
እኔ ምኖርንም የነበር ነው ምራበረሴ ዳሮ ለወጣ ከተማ ምንም እስካሁን ዝም ብሎ ነው እያመላለሱት ያሉት እንጂ ከዛ እንደውም ሰው ከማሰሩ በፊት የሚቀድሙ ነገሮች አሉ።
ምን ለምሳሌ
አሁን ህዝቡ ራሱ በጣም ማጥስቱ ነው። እንግዲህ እንትን ንብረቱ ሁሉም ነገር ተዘርፎበት ባዶ እጁ ነው እና ምግብ ራሱ እና ውሃ ራሱ በደንብ እያገኘ አይደለም። በጣም ችግር ላይ ናቸው እና ህክምና የሚያገኙ ሰዎች አሉ። እንግዲህ ሰው በአንድ ላይ ብዙ ሆኖንት ሲሆን የተለያዩ በሽታዎች ራሱ ይሆናል። ያ ችግር ነው አሁን በጣም እያስቸገራቸው ያለው እና ብዙ ሰውም በራብ ራሱ በጣም ብሶ እየተቸገረ ነው።
ለአሜሪካ ድምፅ አዲስ ቸኮል ከድሬዳዋ።
አዲስን እናመሰግናለን። ወደ ተከታዩ ዘገባችን እንላለን። በቤንሻንጉል ጉሙዝ፣ አሶሳና ኦሮሚያ ምዕራብ በወለጋ ዞኖች አዋሳኝ ቦታዎች ተፈጥሮ የነበረውን ግጭት ለመፍታት የእርቅ ስነ ስርዓት መካሄዱ ታውቋል። የእርቅ ስነ ስርዓቱ ግጭቱ ከተፈጠረ ወዲህ 5ኛው ሲሆን እስካሁን የተካሄዱት ውጤት ማስገኘት መጀመራቸውም በስነ ስርዓቱ ላይ ተገልጿል። የተፈናቀሉ ዜጎች ወደ ቤት ንብረታቸው መመለስ መጀመራቸውን የክልሎቹ የጋራ ሰላምና ልማት ማስተባበሪያ ጽህፈት ቤትም አስታውቋል። ናኮር መልካ ከባምባሲ ተከታዩን ዘገባ አጠናቅሯል።
በባምባሲ ከተማ ከስድስት ወራት በፊት ተፈጥሮ በነበረው ግጭት ንብረታቸው ወድሞባቸው እንደነበር ለቪኦኤ የተናገሩት ወይዘሮ ፋንቱ ቂጤሳ እርቅ ከሁሉም ነገር ይበልጣል ይላሉ።
ይሄስ ድርጊት መጀመሪያው ሲጀምር በቤቴ ላይ ነው በሬጂስትሬ ላይ ነው የተደረገው። ያ ሲደረግ ከ45 በላይ በሚሆነው ግለሰብ ነው ይሄ ሁሉ የተደረገልን። ንብረት ብቻ ሳይሆን ህዝቡም ተጎድቷል። ደንበኛ እጁም ተሰብሯል፣ የተፈነከታል፣ የተሰበራል፣ የደማል፣ የቆሰለ ለ ንብረት ነው ጣላለ። ከ80 የበለጠ ነው የኔ ንብረት የወደመ። ያንን ሁሉ ትቻለሁ ነው ደሞ ለእግዚአብሔር። ይቅር ይበለን፣ ይቅር ይበላቸው ለነሱ ሳያውቁም አውቆም ያደረጉ ካሉ ይቅር ይበላቸው እግዚአብሔር ብዬ ትቻለሁ። ይቅር ለእግዚአብሔር ቢተውኩት ጠይቆኛል። ካሳም አልፈልግም፣ እኔ ካሳም አልፈልግም፣ ትቻለሁ። እርቁን በጣም ደስ ብሎኛል።
ከቁንዳላ ተሳታፊ የሆኑት አቶ ዩኑስ መሐመድ የኦሮሞና ቤኒሻንጉል ጉሙዝ ህዝቦች ለዘመናት ተከባብረው አብረው የኖሩበትን የመቻቻል እሴት ለመሸርሸር የሚደረገውን ማንኛውንም ሴራ እንደማይቀበሉ በመግለጽ በተካሄደው እርቅ ሰላማችንን አንድ ላይ ተጠብቀን እንኖራለን ብለዋል። ሌላው የባምባሲ ተሳታፊ አቶ አልማዶ አሲላ እርቁ እንዳስደሰታቸው በመግለጽ ይበልጥ እንዲሰምር መደረግ አለበት የሚሉትን ያብራራሉ።
ሰላም ሰላም ምን ነው ሰላም ዋጋው የሚያቆሰው ይል ልብ ላይ የነበረ ነገር ዛሬ ጀመረ አንስቻለሁ። መጥፎ ነገር ለሀገር አይሆንም፣ ለልጄም አይሆንም፣ ለሀገሬም አይሆንም እምል ተሳሳፍ። የሰላም ዋጋ ይሄ ነው። ሁላችንስ ያለን መጥፎ ነገር የምናስበው እስቲ ትደምበታለን። አሁንኛ ኮረቤት ታበሌ ጋር እዚህ መንዲ ወረዳ አለ፣ በዚህም የቆንዳላ ወረዳ አለ፣ በዚህ ወረዳ አለ፣ ባምባሲ ወረዳ አለ። ይሄ ይከፋፈላል ማለት እኮ እኔ በህልም ራሱ ይመጣል ብዬ አላስቀመጥኩም። ስለዚህ አሁን ይሄ ስራ የመንግስት ስራ ብቻ ማለት እኛ ስራ መሆን አለበት። የትክክለኛ እርቅ አድርገን በአንገት በላይ ብቻ የማይሆን እርቅ መሆን አለበት። በጥሩ ሁኔታ ሰላሙ መቀበል አለብን። እስ ያለ ህዝብ ታች ያለ ህዝብ ራሱ ይሄ ነገር እንድማርና የኮንፈረንሱ አላማና የሰላሙ አላማ ህዝባችን ማስጨበጥ አለብን።
የምዕራብ ወለጋ አስተዳዳሪ ተወካይ አቶ ዘሪሁን ተክሌ ሁለቱም ህዝቦች ከጉርብትና ባለፈ ሁኔታ በደስታና ችግር ጊዜ አብረው ያሳለፉ በመሆኑ ያለፈውን በደልና ቁርሾ ማሰተተው አብረው የመኖር እሴታቸውን ለማስቀጠል እርቁ እንደሚረዳ ገልጸዋል። የተፈናቀሉ ዜጎችን ለማቋቋምና ወደ ቤት ንብረታቸው እንዲመለሱ የግጭቱ ተሳታፊዎችን ለህግ የማቅረቡ ተግባርም ይቀጥላል ብለዋል። የቤኒሻንጉል ጉሙዝ ጸጥታና ሰላም ግንባታ ቢሮ ምክትል ኃላፊ ኮማንደር አብዱላዚ መሐመድ በክልላቸውም ሰላም እንዳይኖር አድርገዋል የተባሉ ግለሰቦች ቁጥጥር ስር መዋላቸውን ገልጸው አሁንም ያለውንም ሆነ የሚመጣውን ትውልድ መልካም ነገሮችን ማውረስ አለብን በማለት መልእክት አስተላልፈዋል። የሁለቱ ክልሎች የጋራ ሰላምና ልማት ማስተባበሪያ ጽህፈት ቤት ኃላፊ አቶ ተሾመ ደሳለኝ እርቀ ሰላሙ መካሄድ ከጀመረ ይህ አምስተኛ መሆኑን ጠቅሰው ከ40,000 በላይ ተፈናቃዮች ወደ ቤት ንብረታቸው ተመልሰዋል ብለዋል። ይህ ተግባር ዘላቂ እንዲሆን መሰራት አለበት የሚሉትንም እንዲህ ያብራሩታል።
የፌዴራል መንግስት በሰላም ሚኒስቴር አማካኝነት ከፍተኛ እንቅስቃሴ እያደረገ ነው። ቡድኖችን እያዋቀረ ወደ ተፈናቀለው ማህበረሰብ እየላከ ነው። የመመለሱ ስራ እየቀጠለ ነው ማለት ነው። ችግሩ በጣም ውስብስብ ነው። ግጭቱ ከፍተኛ ጉዳት አስከትሏል፣ መፈናቀልን። አሁን ኦልሞስት ግጭቱ ቆሞ የነበረው ሰላምና ልማት ወደ ቦታው እየተመለሰ ይገኛል። ይሄ ስራ ይቀጥላል። እስከ ጎጥ፣ እስከ ቀበሌ፣ እስከ ቤተሰብ ድረስ የሰላም ስራዎች ይቀጥላሉ። የሰላም እሴት ግንባታዎችን
መያዝ የነበረባቸው ሳይያዙ ቀሩ። ለዛ ነው አብዛኛው ሳይመለስ ቀረ የሚሉም ቅሬታዎች አሉና በዛ ዙሪያ
አብዛኛው ቁጥጥር ስር ገብቷል ማለት ይቻላል። በቁጥር መግለጽ ቢያስቸግርም ተጠርጣሪ ከ75% በላይ በእኔ እምነት ቁጥጥር ስር ገብቷል። ይሄ የነበረው ግጭት ጉዳት አስከፊ ስለነበረ የተፈናቀሉ ዜጎች ስጋት አለባቸው። ይሄ ደግሞ እውነት ነው። ካላቸው ስጋት አንጻር ነው እንጂ እነዚህ የቀሩት ሰዎች ብቻ ይሄ የጠፉ ሰዎች እንዳይመለሱ አድርጓል የተባለ ምክንያት ብዙም ተጨባጭ ሎጂካልም አይደለም። የተወሰነ ሊያመልጥ ይችላል፣ ሽፍታ ሊኖር ይችላል። ግን ይሄ ሁሉ ማህበረሰብ የተፈናቀለው እነዚህ ሽፍቶች ይከለክላሉ ማለት አስቸጋሪ ነው። ሊያደርጉም አይችሉ። አሁን የማስመለሱ ሂደት በጣም በስፋት ቀጥሏል።
አስተማማኝ ሰላም ከሰፈነ በኋላ አዋሳኝ ቦታዎች ላይ የሚኖሩ የሁለቱንም ህዝቦች ተጠቃሚ የሚያደርጉ የልማት ስራዎች የሚሰሩ ይሆናሉ ሲሉም አስታውቀዋል። ለአሜሪካ ድምጽ ናኮር መልካ ከባምባሲ። Yeah, 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 yeah.
እንግዲህ አድማጮች የዛሬው የጋቢና ቪ ጉዟችን በዚሁ ተጠናቋል። በፌስቡክ አት ቪያም ሀሪክ በትዊተርም እንዲሁ ሃሽታግ ጋቢና ቪን በመጠቀም አስተያየቶቻችሁን አድርሱን። በሰላም በጤና ያገናኘን። ሳስተናግዳችሁ ያመሸው ጽዮን ግርማ ነበርኩ። ዝግጅታችንን ሲያቀናብርልን የቆየው ሞክቢል ያብሮ ነበረ። በነገው ምሽት ከሳምንቱ በመራረጥናቸው ፕሮግራሞች ተመልሰን እንገናኛለን። ለዛሬ ደህና ደሩ። መልካም ጉዞ። ሳሚዳን በጥቂት ደቂቃዎች አብሯችሁ ይቆያል። Sancho que afila el mempete La reta lo que nace El bracacho ya está un señor Se la mena retiza el piñan Ya el de verte si un de Hasta soy ya cerré Tala tu chispe bonacho Ule me amerandero Pasaba a ver si te no quedan En el nache me di caranan Se me tiene un carmes de rechales Me perle con chao que les Andas a el malo
Kun Radio Sagale Amerikati.